ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ሰላም ጤና ይስጥልን የዝግጅታችን ተከታታዮች እንደምን ሰነበታችሁ? ይህ ከአትላንታ ጆርጂያ እየተላለፈ ያለው የሳምንቱ የሬዲዮ ፕሮግራማችን ነው። በዛሬ ዝግጅታችን እድገትና ምስጢሩ በሚል ርዕስ ከማቴዎስ ወንጌል ምዕራፍ 5 ላይ በመነሳት ቄስ ዶክተር ቶሎሳ ጉዲና ከእግዚአብሔር ቃል ያካፍሉናል። እናንተም ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን።
I am a good man.
የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 17 ያለውን ባንድ ላይ ቆመን ጸልን። ከዛ በኋላ የእግዚአብሔርን ቃል እንሰማለን። የጌታችን ኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው ምዕራፍ 5 ከቁጥር 13 እናንተ የምድር ጨው ናችሁ። በሉ እስኪ እናንተ ይህችን ነገር፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ ይላል። እሱን እናንተ የዓለም ብርሃን ናችሁ በሉ እስኪ። እንደገና በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራቴንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ልጆችሽ ከእግዚአብሔር እየተማሩ ይሆናሉ። አንተ የዘላለም ብርሃን፣ አንተ የዘላለም ኃያል፣ አንተ የዘላለም ድንቅ፣ ዛሬ እንደ ፈቃድ ሁላችንን በቃል እንድትናገረን እንድታስተምረን እንጠይቃለን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ዛሬ ጠዋት የምንመለከተው ርዕስ እድገትና ምስጢሩ የሚል ነው። እድገትና ምስጢሩ የሚል ነው። ይህንን ነገር ሁላችሁ አደራችሁ በሚገባ እንድትሰሙ እፈልጋለሁ። የጌታ ኢየሱስ ክርስቶስ ሐሳብና ዓላማ እኛ ልጆቹ ጣፍጠን ለዓለም እንድንጣፍጥ፣ ተለውጠን ዓለምን እንድንለውጥ፣ ተፈተን ዓለምን እንድንፈታ፣ ተፈውሰን ዓለምን እንድንፈውስ፣ በርተን ዓለምን እንድናበራ ነው። ዝም ብለን እንድንቆይ አይደለም። ታሪካችን ተለውጦ፣ ሕይወታችን ተለውጦ፣ እይታችን ተለውጦ ሌሎችን እንድንለውጥ ነው። ይህ በሕይወታችን ይሆን ዘንድ ደግሞ በጥበብ በማስተዋል በእውቀት በቃል በሕይወት በአምልኮ በእምነት እኛ ማደግ ይኖርብናል። ዛሬ ጧት ለእውነተኛ እድገት የሚያስፈልጉትን አራት ዋና ዋና ነጥቦችን በመጠኑ እንመለከታቸዋለን። አራት ዋና ዋና ነጥቦች። አንደኛው ለእድገት፣ ለጥበብ፣ ለማስተዋል፣ ለእውቀት፣ ለዘመን የሚያስፈልገው የእግዚአብሔር ቃል። አንደኛው የእግዚአብሔር ቃል። የእግዚአብሔር ቃል ዘላለማዊ ነው። ከዘላለም ዘላለም የመጣ የመገለጥ፣ የጥበብ፣ የእውቀት፣ የማስተዋል፣ የምርት፣ የእውነት፣ የፈውስ፣ የጽድቅ፣ የቅድስና ማህደር ነው። ለዘላለም ዘላለም የምጸናውና የምኖረው በእግዚአብሔር ቃል ነው። ከጥንት ጥንት ጀምሮ የዘላለም እግዚአብሔር እነ ኖህን፣ እነ ሄኖክን፣ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ሙሴን፣ እነ ኤልያስን፣ እነ ኤርምያስን፣ እነ ጴጥሮስን፣ እነ ጳውሎስን የጠራቸው፣ የተናገራቸው፣ የመራቸው፣ ያዳናቸው፣ የተጠቀመባቸው በቃሉ ነው። እግዚአብሔር በሰው ሕይወት ውስጥ የሚሠራው በቃሉ ነው። በቃሉ ይናገራል፣ በቃሉ ይመራል፣ በቃሉ ይገስጻል፣ በቃሉ ያስተካክላል። እግዚአብሔር ከቃሉ ውጪ አይሰራም። የሕይወትን መምሪያ፣ የአምልኮን መምሪያ፣ ለዘመን መምሪያ፣ ለኑሮ መምሪያ፣ የኢኮኖሚ መምሪያ የሰጣቸው በዚህ በዘላለማዊ ቃሉ ነው። እግዚአብሔር ልጆቹን የሚመራው በቃሉ ነው። ልጆቹን የሚያሰማራው በቃሉ ነው። ልጆቹን የሚፈውሰው በቃሉ ነው። ልጆቹን የሚባርከው በቃሉ ነው። ስለዚህ ቃሉ ዘላለማዊ ነው። ከቃሉ የበለጠ ሌላ ምርጫ በምድር ላይ አይመጣም፣ አይኖርም። ዛሬ እነዚያ የእግዚአብሔር ሰዎች የሰሙት፣ የተቀበሉት፣ የተመሩበት፣ የተማሩበት፣ የዳኑበት፣ የተባረኩበት ቃል በእጃችን በአፋችን ያለው በየቀኑ የምናነበው ይህ ወንጌል ነው። ይህ ወንጌል ነው። የዘላለም እግዚአብሔር ሕዝቡን ፊት ለፊት የምገናኘው በቃሉ ነው። ሕዝቡን ወደ ፈለገ የምመራው በቃሉ ነው። ሕዝቡን እንደፈለገ የምጠቀምባቸው በቃሉ ነው። እግዚአብሔር የምናገረው በቃሉ ነው። ስለዚህ ይህ ቃል ከሁሉ የበለጠ ቃል ነውና በሚገባ መያዝ ይኖርብናል። ስለሆነም ከእግዚአብሔር የሆነ ሁሉ፣ ከእግዚአብሔር የተሰጠ ሁሉ በሕይወታችን እንዲሆን የቃሉን ወተት መመኘት፣ የቃሉን ወተት መጠጣት አለብን። ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ምዕራፍ 2 ከቁጥር 1 እስከ 3 ድረስ ተመኙ ይሄንን ቃል ይላል። ይህ ቃል መመኘት ያለብን ነው። መመኘት ብቻ አይደለም፣ መብላት ያለብን ቃል ነው። የሕይወት ቃል ነው። በሕይወታችሁ ይህንን እንዳትረሱ። በሕይወታችሁ ይህ ቃል በሕይወቴ ሰርቷል። እኔ ምንም አይደለሁም። ከእኔ በፊት የነበሩ የእግዚአብሔር ጀግኖች፣ የእግዚአብሔር ሠራተኞች በዚህ ቃል ተጠርተዋል። በዚህ ቃል ተቀድሰዋል። በዚህ ቃል ተቀብተዋል። በዚህ ቃል ወጥተው ተመልሰዋል። ይህ ቃል የዘላለም ቃል ነው። የዘላለም ኃይል አለው። የዘላለም ድምፅ አለው። ክብርን ስጡት ለጌታ። ሁለተኛው ጸሎት ነው። ጸሎት ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ የሕይወቱ መምሪያ፣ የአገልግሎቱ መምሪያ፣ የኑሮው መምሪያ፣ የተልእኮው መምሪያ፣ የዘመኑ መምሪያ ነበረ። በዛ ኖረ፣ በዛ አገለገለ፣ በዛ አለፈ። የመጨረሻ ቃሉ ጸሎት ነበረ። በሉቃስ ወንጌል ምዕራፍ 11 ከ1 እስከ 13 ላይ በምናነብበት ጊዜ ደቀ መዛሙርቱ እንዴት መጸለይ እንደምገባቸው አስተማረ። የጸሎትን ምስጢር አስተማረ። የጸሎትን እውነት አስተማረ። የጸሎትን ማንነትና ምንነት አስተማረ። እርሱም በአንድ ቦታ በስፍራ ይጸልይ ነበር። የሉቃስ ወንጌል ምዕራፍ 11 ከ1 ጀምሮ በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ፣ ማንም አይሁዳዊ ማንም እዛ ተወልዶ ያደገ ጸሎትን ያውቃል። ከሕፃንነቱ ነው የሚማረው። ከሕፃንነቱ ፈሪሳውያን የታወቁት በጸሎታቸው ነው። ሰድቃውያን የታወቁት በጸሎታቸው ነው። ሁላቸው በጸሎት ዓለም ነው ያደጉት። ነገር ግን ጌታ ኢየሱስ በሚመጣበት ጊዜ ጸሎቱ ልዩ ነበረ። እነዛ ይጸልያሉ፣ ግን መልስ የላቸው። መልስ አገኝቶ መልሳቸው መጥቶ አያውቅም። ጌታ ኢየሱስ ክርስቶስ ግን በሄደበት ቦታ ይጸልያል፣ መልስ ያገኛል። በታመሙት ላይ ይጸልያል፣ ይፈወሳል። በመቃብር ቦታ ቆሞ ይጸልያል፣ የእግዚአብሔርን ያመልካል፣ የሞተው ይነሳል። እንደዚህ አይነቱ እጅ በእጅ የሆነው መልስ አይቶም ሰምቶም አያውቁምና አንተ አስተምረን መጸለይን አሉት። በሰማያት የምትኖር ያላቸውም ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ለስጠን፣ ኃጢአታችንንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው፣ ከእናንተ ማናቸውን ወዳጅ ያለው በእኩለ ሌሊት ወደ እርሱ ሂዱ፣ ወዳጅ ሆይ ሶስት እንጀራ አበድረኝ፣ አንድ ወዳጅ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልኒ? ያም ከውስጥ መልሶ አታደግመኝ፣ አሁን ደጁ ተቀልፏል፣ ልጆቼም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ሊሰጥ አልችልም ይላልኒ? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳ ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጅ እንጀራ ብለምኖ እርሱ ድንጋይ ይሰጠዋልን? አሳ ደግሞ ብለምኖ በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ብለምኖ ግንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለምለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። መንፈስ ቅዱስን ከጸሎት ጋር ያገናኛል። ስለዚህ ጌታ ኢየሱስ ክርስቶስ ብዙ ነገርን ተናገረ። ነገሩ እንዲገባል የጸለየ ሰው መልስ ያገኛል ማለቱ። የጸለየ ሰው በእውነት የጸለየ ሰው በእውነት ያንኳኳ ሰው በእውነት የፈለገ ሰው መልስ ያገኛል ማለቱ። ስለዚህ እኔና እናንተ በሚገባ የምንጸልይበት ዘመን ነው ይህ ዘመን። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሳታቋርጡ ጸልዩ ይላል። ለጸሎት ሰዓት አልተሰጠም ሊባርጉ፣ ለጸሎት ቀን አልተሰጠም፣ ሌሊት አልተሰጠም፣ ወር አልተሰጠም፣ ዘመን አልተሰጠም። ሳናቋርጥ እንድንጸልይ ታዘናል። ቤተ ክርስቲያን ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ከወር ወደ ወር፣ ከዓመት ወደ ዓመት፣ ከዘመን ወደ ዘመን ሳታቋርጥ የ24 ሰዓት ጸሎት መጸለይ መማለድ እጅግ ጥሪዋ ነው፣ አስፈላጊ ነው። ይህ በቤተ ክርስቲያናችን እየተካሄደ ያለው የ24 ሰዓት ጸሎት ጣብ የሚያስደንቅ ስራ እየሰራ ነው። እኔ የምረዳው ነገር አለ። ሁላችሁ እዛ ውስጥ እንድትገቡ ለአንድ ቀን አይደለም፣ ለአንድ ወር፣ ለአንድ ዓመት አይደለም። የእግዚአብሔር ቃል ሳታቋርጡ አለ። አናቋርጥም። ጸሎታችን ጸሎቱን ያቋረጠ ሰው ከእግዚአብሔር ጋር ግንኙነቱን ያቋርጣል። ጸሎት የሚቋረጥ አይደለም። ስብከት ይቋረጣል፣ መዝሙር ይቋረጣል፣ አምልኮ ይቋረጣል፣ ጸሎት ግን አይቋረጥም። ጌታ ኢየሱስ ስብከቱን እንዴት እንደምንሰብክ አላስተማረም። እንዴት እንደምናስተምር አላስተማረም። እንዴት እንደምንጸልይ ግን አስተማረ። ስለዚህ ሁላችሁ እዛ ውስጥ እንድትካተቱ እንፈልጋለን። ጌታ እግዚአብሔር እዛ ውስጥ ሊያየን ይፈልጋል። እዛ ውስጥ ሊያቅፈን ይፈልጋል። ድምፃችንን ሊሰማ ይፈልጋል። ነገሩ ለምንድን ነው? ለምንድን ነው የምንጸልየው? እግዚአብሔር እንዲያውቀን ነው? አይደለም። እኛ እግዚአብሔርን እንድናውቅ ነው። እግዚአብሔር ፍላጎታችንን ሐሳባችንን እንድናውቅ ነው? አይደለም። ገና ከመፈጠራችን ሐሳባችንን ፍላጎታችንን ያውቃል። ነገር ግን እኔና እናንተ እግዚአብሔርን ሐሳብ የእግዚአብሔርን ፍላጎት እንድናውቅ ነው። ነገራችን ችግራችን እግዚአብሔር ያዘጋጀልንን ስለማናውቅ ግራ ይገባናል። መከራችን እዛ ላይ ነው። ስለዚህ በጸሎት ይሄንን ነገር እንድናስተካክል ሁል ጊዜ የእግዚአብሔር ሐሳብ ነው። ሁላችሁ እዛ ውስጥ እንድትከተሉ ይፈልጋል። ሁላችሁ እግዚአብሔርን በቤተ ክርስቲያን ውስጥ ያለው ከጸሎት ውጪ አይታወቅም። ምን ይሰራል? ምን ይሰራል ሰው ካልጸለ? እና ስለዚህ ሁላችሁ በዛ ውስጥ እንድትገቡ ይፈልጋለሁ። ስለዚህ በቤተ ክርስቲያን ውስጥ አንደኛ በእግዚአብሔር ቃል፣ ሁለተኛ በጸሎት፣ ሶስተኛው የቅዱሳን ህብረት ነው። መንፈስ ቅዱስ ከወረደ በኋላ የጌታ ሐዋርያት እጅግ የበረቱት በቅዱስ ህብረት ነበር። ህብረት ህብረታቸው ዝም ብሎ የሆነ አይደለም። በሐዋርያት ሥራ ምዕራፍ 4 እስኪ የሐዋርያት ሥራ ምዕራፍ 4 ይናውጥ። የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሮ ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። አስቡ። ስለዚህ አማኞች ዛሬ በክርስቶስ ኢየሱስ የሚያምኑ በምድር ላይ ያሉ አንድ ልብና አንድ ነፍስ ቢኖራቸው ዓለም በእግዚአብሔር ፍቅር፣ በእግዚአብሔር ወንጌል፣ በእግዚአብሔር ጽድቅ አትገለባበጥም ነበር። ዛሬ ውንብድናቸው፣ ዛሬ ብልግናቸው ቁጥጥር የሌለው እንዴት በእኛ ላይ ዘራፍ ይላሉ። በእውነት የእግዚአብሔር ነገር በእግዚአብሔር ነገር ብንያያዝ፣ ውስጣችን ብንያያዝ። ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበር እንጂ ካለው አንድ ነገር ስንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። ታውቃላችሁ፣ ኅብረት ባለበት ምስክርነት አለ። ኅብረት ባለበት በታላቅ ኃይል የጌታ የኢየሱስ ክርስቶስን ትንሣኤ ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በሁሉም ላይ ድንቅ አይደለ? ያ ሁሉም የእግዚአብሔር ክብር፣ የማንነቱ ክብር በሁላችን ላይ ተገልጾ በዚህ ከተማ ብንመላለስ፣ በዚህ መንገድ ላይ ብንመላለስ ከተማው ምን የሚሆን ይመስላችኋል? በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸውም አንድ ስንኳ ችግረኛ አልነበረምና ይላል። እውነተኛ ኅብረት ባለበት ችግር የለም። እውነተኛ ኅብረት ባለበት አንዱ ለሌላ ይጠነቀቃል። አንዱ ሌላውን ያነሳል። አንዱ ሌላውን ይደግፋል። አንዱ ሌላውን ያቅፋል። እውነተኛ ኅብረት ባለበት የምጣል የለም፣ የምወርቅ የለም፣ የምናቅ የለም፣ ወደ ኋላ የምቀር የለም። ኅብረት ኅብረት ወገኖቼ፣ ዛሬ የዛ አይነት ኅብረት እንዲኖረን የራሳችን በዓለ አምሳ ያስፈልገናል። የራሳችን በዓለ አምሳ አንድ ነፍሴ የምትጠማ በሕይወቴ የምጸልዮ አንድ ነገር ነው። በዚህ ቦታ ላይ በዚህ ጉባኤ ላይ በሐዋርያት ላይ የመጣ የእግዚአብሔር መንፈስ በሙላት በሁላችን ላይ መጥቶ ሁላችንን ሞልቶ ሁላችንን እንዲያሰማራን የእግዚአብሔር መንፈስ። ያ ነው እውነተኛ ኅብረትን የሚያመጣው። ያ ነው እውነተኛን ጸሎት የሚያጸልየው። ያ ነው ወደ እውነተኛ አምልኮ የሚመራው። ያ ያስፈልገናል። የነዛን ሰዎች አነበብን፣ የነዛን ታሪክ አነበብን። እኔና የእናንተ ሥራ ያን ታሪክ ማንበብ አይደለም። አነበብን ለትምህርታችን ይሆን ዘንድ። ነገር ግን እና እናንተ እነሱ ያገኙትን ማግኘት አለብን። እነሱ በተሞሉት መሞላት አለብን። እነሱ እንደተቀቡ መቀባት አለብን። ትውልዳችንን የምናገለግለው በእኔና በእናንተ ላይ እግዚአብሔር በትኩሱ ስመጣ ነው። የእስራኤል ቅዱስ እግዚአብሔር ማስተዋልን ይስጠን። ህብረት ከልብ አንድነት የሚመጣ ከነፍስ አንድነት የሚመጣ አገልግሎት ውጤቱ አስደናቂ በምድራችን ላይ ከዚህ ወደ 50 ዓመት በፊት የነበረው መንፈሳዊ እንቅስቃሴ ያደረገው ከሁሉ በላይ አያያዘን አንዱ ሌላውን አይቶ አይጠግብም። አንዱ ከሌላ ጋር ጸልዮ የእግዚአብሔርን ነገር ተጫውቶ አይጠግብም፣ ተቃቅፎ አይጠገብም። ይሄ ነው የማይባል ብርሃን መጣ። ይሄ ነው የማይባል በተለያየ ህዝብ መካከል በቋንቋ በዘር በኤሪያ የተለያየ ተማሪ በሙሉ ያን ሁሉ እግዚአብሔር ከመካከሉ አወጣው። ማን ከየት እንደመጣ አይታወቅም። መያያዝ፣ መተቃቀፍ፣ ከዛ እግዚአብሔርን ማምለክ ብቻ ነበረ። እግዚአብሔር ያን መንፈስ ያምጣው። ያን መንፈስ የእስራኤል ቅዱስ ያምጣው። ያ ብቻ ነው ከተወለድሽበት መንደር የሚያወጣ። ያልባለዛ ስለ መንደሪ ስለ ቋንቋ እየተናገርክ መኖር ነው። ምንድን ነው ቋንቋ? ቋንቋ እኮ ከኢትዮጵያ ዳር ድንበር ከወጣ አንድ ብርጭቆ ውሃ ልትገዛበት አትችልም። አንድ ብርጭቆ ሻይ ልትገዛበት አትችልም። ዛሬ ወንድምን የምትገልበት የምትንቅበት አንድ ብርጭቆ ውሃ። ይሄ ነው የሰውቀት። ይሄ ነው የእስራኤል ቅዱስ እግዚአብሔር መንፈሱን በላከ ጊዜ ያን ከላችን ላይ ገፈፈው። አሜን ገፈፈው። አሜን ገፈፈው። ህብረትን ሰጠን። የነፍስ ህብረት፣ የህይወት ህብረት፣ የአምልኮ ህብረት፣ የጸሎት ህብረት፣ የራእይ ህብረት ሰጠን። ያን ስራ አሰማራን ወገኖች። ያ እግዚአብሔር በእኔና በእናንተ ህይወት ላይ ያምጣው። በእኔና በአንተ ላይ፣ በእኔና በአንቺ ላይ ያምጣ ብላችሁ ጎናችሁ ያለውን ይቅፍ አድርጉ እስኪ። ሃሌሉያ ሃሌሉያ። ህብረት ነበራቸው ይላል በሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 12 እስከ 16። በሐዋርያትም እጅ ብዙ ምልክትና ድንቅ በህዝብ መካከል ይደረግ ነበር። ህብረት ባለበት ድንቅና ታምራት ይደረጋል። ይሄ ነው እግዚአብሔር ቤት ከሆነ እውነተኛ ህብረት ካለን እውነተኛ መግባባት ካለን ይሄ ነው የሚያስፈልገው። ይደረ ሁሉም በአንድ ልብ ሆኖ በሰሎሞን ደጅ መመላለሻ ነበሩ። ከሌሎችም አንድ ስንኳ ሊተባበራቸው የሚደፍር አልነበረም። ከውጭ ወሬ እያመጣ የዓለምን ወሬ እያመጣ ከነሱ ጋር የሚተባበር ይሄንን ነገር የሚደፍር አልነበረም። ዛሬ ዓለማውያን በማዕከላችን የገቡት በወሬ ነው፣ በሐመት ነው፣ በውሸት ነው። በምንም አይነት ለእኛ አይራሩልንም፣ እንደፈለጉ ያወራሉ። ዛን ዘመን ግን ታውቃላችሁ፣ እኛ ብቅ ስንል የምናገሩትን ያቁሙ፣ መጡ አቁሙ ይላሉ። ዛሬማ ምኑን አቁሙ? ጨምሩበት ይላሉ። አያችሁ? ስለዚህ ዊ ኒድ ቼንጅ። ከእግዚአብሔር የሆነ ፈውስ፣ ከእግዚአብሔር የሆነ ለውጥ ያስፈልገናል። ህዝቡ ግን አንድ ሰው እንኳ ሊተባበራቸው የሚደፍር አልነበረም። ህዝቡ ግን ያከብራቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ህብረት ባለበት፣ ፍቅር ባለበት፣ መያያስ ባለበት ነፍሳት ይጨመራሉ። ነፍሳት ይጨመራሉ። ሰው ያጣው ይሄ ነዋ። በዓለም ውስጥ ያጣው እኮ ይሄ ነው። አብሮ ይጠጣሉ፣ አብሮ ይወጣሉ፣ ይገባሉ፣ አብሮ ያመነዝራሉ፣ አብሮ ይሰርቃሉ፣ አብሮ ይዋሻሉ፣ የፈለጉትን ያደርጋሉ። ነገር ግን መያያዝ አይችሉም። ይህንን የሚያመጣው የእግዚአብሔር መንፈስ ብቻ ነው። ስለዚህ ነፍሳት ይመጣሉ፣ ይጨመሩም ነበር ይላል። ከቤት ይልቅ ይጨመሩ ነበር። ወንዶች ሴቶችን ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያን ወደ አደባባይ አውጥቶ በአልጋና በወሰካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳ መናፍስት የተሰቃዩትን ያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ይፈወሱ ነበራል። ሁሉም የእግዚአብሔር ክንድ ባለበት፣ የእግዚአብሔር መንፈስ ባለበት፣ ሁሉም በእግዚአብሔር መንፈስ በተቀባበት ሁሉም ይፈወሳል። ለተወሰነ አይደለም፣ ለአንዱ ለሁለቱ አይደለም፣ ሁሉን ይፈውሳል። እግዚአብሔር ከጸጉራችን እስከ ውስጥ እግራችን ይፈውሰናል። ያን ህብረት ፈው የሚፈውስ ህብረት፣ ነፃ የሚያወጣ ህብረት፣ የሚፈታ ህብረት እግዚአብሔር በዚህ ጉባኤ ላይ አምጣው ህብረት። ስለዚህ እያንዳንዳችን ወገኖች ይሄ ህብረት ያስፈልግናል። እዚህ ህብረት ያስፈልገናል። ፈውሱ ከዛ ነው፣ በእግዚአብሔር ቤት ማደግ ከዛ ነው የሚመጣው። እግዚአብሔር ያን ነው ለእኔና ለእናንተ የሚፈልገው። በዛ ህብረት አገልግሎት ህብረት ባለበት ቦታ ድንቅና ምልክት ይደረግ ነበር፣ ይከባበሩ ነበር፣ ነፍሳት ይድኑ ነበር፣ የጸጋ ስጦታ ይገለጥ ነበር፣ ሁሉም ይፈወሱ ነበር። ተመልከቱ፣ ይሄ የእግዚአብሔር ዘላለማዊ ሀሳብ ነው።
በወንጌሉ አምነን ከዳንን በኋላ የሚጠበቅብን ለሌሎች ምሳሌና ጨው ሆነን እንድንኖር ነው። በርግጥ ነው በክርስትና ህይወታችን የማያቋርጥ ሂደት ቢኖር መለወጥ ነው። ከትናንትናው ይልቅ ዛሬ የተለወጥንበት ብዙ ነገር አለን። ይሁን እንጂ የምንለወጥበት የምናድግበት ብዙ የሚቀረን ነገር እንዳለም አንዘነጋም። ከእግዚአብሔር ቃል እንደተማርነው ለእድገታችን ወሳኙ የእግዚአብሔር ቃል፣ ጸሎትና ከቅዱሳን ጋር የምናደርገው ህብረት ትልቅ አስተዋጽኦ አለው። የተከበራችሁ አድማጮቻችን፣ እድገትና ሚስጥሩ በሚል የጀመርነውን የመጀመሪያ ክፍል መልእክት በዚሁ እናበቃለን። በሚቀጥለው ሳምንት ቀጣዩን ክፍል ይዘን እንቀርባለን። እንድትከታተሉ እንጋብዛለን። ዝግጅቶቻችንን በተመለከተ የምትሰጡንን አስተያየት በአድራሻችን ብትልኩልን እናስተናግዳለን። ሳምንት እንገናኝ። ሰላም ሁኑ።
የተከበራችሁ አድማጮቻችን፣ ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተ ክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ብጽፉልን ይደርሰናል፣ እናስተናግዳለን። www.eetatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር የአምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን፣ እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዞታለን። ለበለጠ መረጃ በስልክ ቁጥራችን 770-496-1665 ይደውሉልን። ደግመዋለሁ፣ 770-496-1665 ይደውሉልን።